ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ነሐሴ 7 2015 ዓመተ ምህረት ዝግጅታችን ጀመረ። ጣልቃ ገብነት በበዛበት የአፍሪካ ቀንድ ተለዋዋጭ ፖለቲካ የቀጠናው ሀገራት በጋራ ሊሰሩ እንደሚገባ ምሁራን አሳሰቡ።
የዓለም ንግድ የሚሳለጥበት በጣም ትልልቅ የምንላቸው ወታደራዊ ከወታደራዊነትን ባሻገር ደግሞ ለሲቪል አገልግሎት የሚውሉ ቁሶች፣ የሰዎች እንቅስቃሴ የሚደረግበት ከፍተኛ መስመር ነው።
በቀይ ባህር አካባቢ ስላለው ጂኦፖለቲካ ካነጋገርናቸው ምሁራን መካከል አንዱ የሆኑትን በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ነው የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል።
ይበልጡኑ የኛ ነው የጎዳን ጦርነቱ ነው። ምክንያቱም ከጦርነት ጋር ተያይዞ አብዛኛው ቦታዎች በውጭ በኤምባሲዎች የጉዞ ክልከላ አለባቸው። የጉዞ ክልከላ እያለ ብዙ የውጭ ሀገር ያሉ የቱር ኦፕሬተሮች ኢትዮጵያን እንደ መዳረሻ መሸጥ ከችሉ፣ ምክንያቱም የኢንሹራንስ ሽፋን ስለማያገኙ። በዚህ ምክንያት እስካሁን ድረስ አላገገመም።
አሁን ደግሞ የሰማችኋቸው የኢትዮጵያ አስጎብኚ ድርጅቶች ማህበር ፕሬዚዳንት የሆኑትን ወይዘሮ አንድነት ፈለቀ ነው። በክልላዊ ግጭቶች ከስጋት ያልወጣው የኢትዮጵያ ቱሪዝም ያሉበትን ፈተናዎች የሚያስቃኝ ዘገባም አዘጋጅተናል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ነሐሴ 7 2015 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ባልደረባዬ ደረጀ ደስታ ዛሬ አብሮኝ የለም። በመሆኑም ምሽቱን በማስተናገድ አብሬያችሁ የማመሸው ስመኝሽ የቆየ ነኝ። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እያነሳን እንዳሰሳለን። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክቡራትና ክቡራን፣ ከምሽቱ ዜና ጋር እንግዶ ወሌ ነኝ። በሱዳን ዳርፉር በፈጥኖ ደራሽ ኃይሉ የተሰነዘረ ጥቃትን ተከትሎ በመቶ የሚቆጠሩ ሰዎች ዋና ከተማዋን ኒያላ ለቀው መውጣታቸውን ነዋሪዎቹ ለኤፍፒ ዜና ወኪል ተናግረዋል። የተተኮሱ ሮኬቶች መኖሪያ ቤቶች ላይ አርፈዋል ሲሉ ነዋሪዎቹ ጨምረው ገልጸዋል። ዳርፉርና የሱዳን ዋና ከተማ ካርቱም በአገሪቱ ሰራዊት እና በፈጥኖ ደራሽ ኃይሉ መካከል እየተደረገ ባለው ውጊያ ከፍተኛ ጉዳት ደርሶባቸዋል። የሱዳን ሁለተኛ ከተማና የምዕራብ ዳርፉር ዋና ከተማ ከሆነችው ኒያላ በመቶ የሚቆጠሩ ሰዎች ለቀው በመውጣት ላይ መሆናቸውን ነዋሪዎች ተናግረዋል። በሱዳን ግጭቱ ሚያዝያ 7 ከጀመረ ወዲህ 3900 ሰዎች እንደሞቱ የትጥቅ ግጭት አካባቢዎች ዳታ ፕሮጀክት የተሰኘው ተቋም አስታውቋል። ተመድ በበኩሉ ከ4 ሚሊዮን በላይ ሰዎች መፈናቀላቸውን አስታውቋል። ዳርፉር በታሪኳ ከፍተኛ ደም መፋሰስን አይታለች። ከ20 ዓመታት በፊት የቀድሞ ፕሬዚደንት ኦማር አልበሽር አረብ ያልሆኑትን ሱዳናውያን ለማጥፋት በሚል የአረብ ጎሳ ሚሊሻዎችን እንዲዘምቱ አድርገው ከፍተኛ እልቂት ተፈጽሟል። አሁንም በፈጥኖ ደራሽ ኃይሉና በአረብ ሚሊሻዎች እልቂት በመፈጸም ላይ ነው ሲሉ የተለያዩ ወገኖች ክስ ያሰማሉ። አንድ ሕፃንን ጨምሮ ቢያንስ 2 ቱኒዚያውያን በአገሪቱ ባህር ዳርቻ በደረሰ ጀልባ አደጋ ሕይወታቸው ማለፉን የአገሪቱ የባህር ድንበር ጠባቂ ኃይል አስታውቋል። ጀልባዋ 20 የሚሆኑ የቱኒዚያ ፍልሰተኞችን ይዛ ወደ አውሮፓ ለማቅናት ሙከራ ላይ ነበረች። ከመነሳቷ ጥቂት እንደቆየች መገልበጧን የባህር ድንበር ጠባቂ ኃይሉ ገልጿል። የአንድ የ20 ዓመት ጎልማሳና የአንድ ጨቅላ ሕፃን አስክሬን ማግኘቱን ኃይሉ አስታውቋል። 13 ፍልሰተኞች ሲገኙ 5 የሚሆኑትን ለማግኘት ፍለጋው ቀጥሏል። በዚህ ዓመት ብቻ በሜዲትራኒያን ባህር ላይ ወደ አውሮፓ ለመሻገር የሞከሩ 1800 ፍልሰተኞች ሕይወታቸውን እንዳጡ ዓለም አቀፉ የስደተኞች ድርጅት IOM አስታውቋል። በተያያዥ ዜና 65 ፍልሰተኞችን ይዞ በእንግሊዝ የባህር ወሽመጥ ላይ ሲጓዝ የነበረ ጀልባ ትናንት ተገልብጦ 6 ሰዎች ሕይወታቸውን አጥተዋል። 2 ፍልሰተኞች የደረሱበት አልታወቀም ተብሏል። 6ቱ በአደጋው ሕይወታቸውን ያጡት የአፍጋኒስታን ዜጎች እንደሆኑ የቢቢሲ ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በራስ ገዟ ሶማሌላንድ ከተቃዋሚው ሚሊሻ ጋር በተደረገ ውጊያ 9 የፖሊስ አባላት መገደላቸው ታውቋል። ከመዲናዋ ሀርጌሳ 95 ኪሎ ሜትር ርቀት ላይ በተደረገው ውጊያ 30 የሚሆኑ የፖሊስ አባላትን በደፈጣ ካጠቁ በኋላ 9ን ገድለዋል ተብሏል። ዋዳኒ በመባል የሚጠራው ዋናው የተቃዋሚ ፓርቲ ለጥቃቱ ተጠያቂ እንደሆነ የሀገር ውስጥ ሚኒስትሩ መሐመድ አህመድ ተናግረዋል። የፓርቲው መሪ አብዱራህማን ኢሮ ሚሊሻዎቹን አስጠግተዋል ሲሉ ከሰዋል። ኢሮ ክሱን አስተባብለው ሁሉም ማይሎች ትጥቅ እንዲፈቱ ጥሪ አድርገዋል። ቀድሞ በእንግሊዝ ጥበቃ ስር ተደራደር የነበረችው የሶማሊላንድ ግዛት ከእንደ አውሮፓውያን አቆጣጠር 1992 ጀምሮ ከሶማሊያ ነጻነቷን ብታወጅም ዓለም እውቅና አልሰጣትም። በእገታ ላይ ያሉት የኒጀር ፕሬዚዳንት መሐመድ ባዙም በዶክተራቸው እንደተገወኙ ሲገለጥ፣ የናይጄሪያ የሃይማኖት መሪዎች በመፈንቅለ መንግስት ስልጣን የተቆጣጠሩትን ወታደሮች አነጋግረዋል። የእስልምና ሃይማኖት መሪዎች ወደ ኒጀር መዲና ኒያሜ ያቀኑት የቀጠናው የኢኮኖሚ ማህበረሰብ ኤኮዋስ የወቅቱ መሪ በሆኑት የናይጄሪያው ፕሬዚዳንት ቦላ ቲንቡ ይሁንታ መሆኑን ኤኤፍፒ ምንጮችን ጠቅሶ ዘግቧል። በኒጀር ህገ መንግስታዊ ስርዓቱን ለመመለስ በሚል የቀጠናው ጦር በተጠንቀቅ እንዲቆም ኤኮዋስ ውሳኔ ያሳልፎ ነበር። ትናንት ቅዳሜ ግን የኤኮዋስ ስብሰባ በታቀደለት መሰረት ሳይካሄድ ቀርቷል ተብሏል። የቀጠናው ጦር ጣልቃ የሚገባ ከሆነ ባዙምን እንገላለን ሲል ሁንታው ዝቶ ነበር። የ63 ዓመቱ ባዙም ከሶስት ሳምንት በፊት በፕሬዝደንታዊ ጥበቃ ኃይሉ መፈንቅለ መንግስት ተካሂዶባቸው ከነ ቤተሰቦቻቸው መኖሪያቸው ውስጥ በቁም እስር ላይ ይገኛሉ። ባዙምን የጎበኙት ሐኪም ለእርሳቸውና ለቤተሰባቸው ምግብ ይዘው እንደሄዱ ታውቋል። የቀድሞ ፕሬዝደንትና ቤተሰቦቻቸው በቤት ውስጥ ያለው ምግብ አልቆባቸዋል የሚሉ ዘገባዎች ሰሞኑን ሲወጡ ሰንብተዋል። የሰብአዊ መብት ድርጅቱ ሂማን ራይትስ ዋች በሳምንቱ መጀመሪያ ላይ ባዙምን እንዳነጋገራቸው አስታውቋል። ከነ ቤተሰባቸው ኢሰብአዊና ጨካኝ አያያዝ ውስጥ እንዳሉ ባዙም ተናግረዋል። በመጨረሻ ማድማጮች፣ በአሜሪካ በማዊ ሃዋይ ደሴት በዚህ ሳምንት በተነሳው የእሳት አደጋ የሞት ሰዎች ቁጥር እስከ ትናንት ምሽት ድረስ 93 መድረሱ ታውቋል። ባለስልጣናት ለዜና ሰዎች እንደተናገሩት ከሆነ የሟቾች ቁጥር ከተጠቀሰውም ሊጨምር ይችላል። በደሴቲቱ ሃዋይ የተነሳው የእሳት ቃጠሎ በፍጥነት በመዛመቱ በሺዎች የሚቆጠሩ ነዋሪዎች ቤታቸውን ጥለው ሸሽተዋል። የደሴቲቱ ፖሊስ አዛዥ እንደተናገሩት በውሻ እየተረዱ ያደረጉት አሰሳ እስካሁን የሸፈነው 3% የሚሆነውን አካባቢ ብቻ ነው። ስለዚህም የሟቾች ቁጥር መጨመሩ የማይቀር መሆኑን ገልጸዋል። ክብራትና ክብራን፣ ለምሽቱ የያዝነው ዜና በዚሁ ተጠቃልሏል። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። መልካም ምሽት።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ነሐሴ 7 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በየሁለት ሳምንቱ በመስታወት መሰናዷችን እንደምናደርገው እንግዲህ ዛሬም የተለያዩ ጉዳዮችን እያነሳን እንወያያለን። በምናነሳቸው ሀሳቦች ዙሪያ ማስተያየት እንዲሰጡን የሚመለከታቸውን ባለሙያዎችም አነጋግረናል። አሁን ወደ መጀመሪያው ቅንብራችን ነው የምናልፈው። ጣልቃ ገብነት በበዛበት የአፍሪካ ቀንድ ተለዋዋጩ ፖለቲካ። የአፍሪካ ቀንድና የቀይ ባህር አካባቢ ከመልክዓ ምድራዊ ዘርፈ ብዙ ፋይዳ አኳያ የተለያዩ ዓለማዊ ኃይሎች ፍላጎቶችና ጥቅሞች መስህብ እንዲሁም መናኸሪያ እንደሆነ ይታወቃል። የቀንዱ ሀገራትና ቀጠናዊ ተቋማትም እጅግ ተለዋዋጭ የሆነውን የነኚህን ሉላዊ ኃይሎች ፍላጎቶችና ጥቅሞች ታሳቢ በማድረግ የህዝቦቻቸውን ጥቅም ለማረጋገጥ በጋራ መስራት ባለባቸው ወቅት ላይ እንደሚገኙ የአሜሪካ ድምጽ ያነጋገራቸው ምሁራን ይናገራሉ። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ልዕለ ሀያላን ሀገራትን ጨምሮ ልዩ ልዩ ጥቅሞች ያላቸው አካላት ከመቼውም ጊዜ በተለየ በቀይ ባህር አካባቢ ላይ አተኩረው እየተሰባሰቡ እንዳሉ ይገልጻሉ። ከዚህም ጋር በተያያዘ በቀንዱ ሀገራት የውስጥ ፖለቲካ ላይ የበዙ ጣልቃ ገብነቶች እየታዩ እንደሆነ ዶክተር ሳሙኤል ይናገራሉ። የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት ኤርትራዊው የፖለቲካ ተንታኝ አብዱራህማን ሰይድ በበኩላቸው በዓለም ፖለቲካዊ ስርዓት ላይ እየታዩ ያሉ ለውጦች የቀይ ባህር አካባቢን ተፈላጊነት እየጨመረው ስለመምጣቱ ያመለክታሉ። አስማማው አየነው በጉዳዩ ላይ ሁለቱን ምሁራን አነጋግሮ ተከታዩን ዘገባ አዘጋጅቷል።
የቀይ ባህር መልካም ድራዊ አቀማመጥ የአፍሪካ ቀንድ አገራትን ከመካከለኛው ምስራቅና ከአውሮፓ አገራት ጋር በቀላሉ ለማገናኘት የሚያስችል ወሳኝ ስትራቴጂካዊ ስፍራ ነው። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ እንደሚሉት የስትራቴጂያዊ ስፍራ በተለይ ለአካባቢ ሀገራት የሰላምና ደህንነት ሁኔታና ለዓለም አቀፉ የንግድ ስርዓት መሳለጥ ትልቅ ፋይዳ ያለው በመሆኑ የሀያላን ሀገራትን የፖሊሲ ትኩረት ስቧል።
በዓለም ላይ 9-10 አካባቢ ካሉ ቾክ ፖይንቶች የምንላቸው ወይም ደግሞ ዓለማትን የሚያስተሳስሩ ወሳኝ የባህር ላይ ንግድ የሚደረግባቸው አካባቢዎች ሁለቱ የሚገኙበት ነው። የስዊዝ ቦይ የምንለው ግብጽ አካባቢ ያለው እና የባቤል መንደብ የምንለው የባህር ቀጫጭን ሰርጦች የሚገኙበትም አካባቢ ነው እና ይሄ የዓለም ንግድ የሚሳለጥበት በጣም ትልልቅ የምንላቸው ወታደራዊ ከወታደራዊነትም ባሻገር ደግሞ ለሲቪል አገልግሎት የሚውሉ ቁሶች፣ የሰዎች እንቅስቃሴ የሚደረግበት ከፍተኛ መስመር ነው እና ለአካባቢው ሀገራት ብቻም ሳይሆን ከዛም ባሻገር ላሉ ታላላቅም ከዛም ባነሰ መልኩ ሊገለጹ የሚችሉ መንግስታት በጣም ወሳኝ የሆነ መስመር ነው። የመተላለፊያ የንግድ ማሳለጫ መስመር ነው ብለን በአጭሩ የሚገልጸው እንችላለን። ፋይዳውን
አብዱራማን ሰይድ ኑሯቸውን በእንግሊዝ በማድረግ የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉ ኤርትራዊ የፖለቲካ ተንታኝ ናቸው። በዓለም ፖለቲካዊ ስርዓት ላይ እየታዩ ያሉ አሁናዊ ለውጦች የቀይ ባህርን አካባቢ ተፈላጊነት እየጨመረው እንደመጣም ያመለክታሉ።
በአሁኑ ጊዜ የሚታየው ያለው አዲስ የዓለም ኦርደር እየመጣ ያለ ይመስላል። በተለይ የቻይና እድገት፣ የኢኮኖሚና የወታደራዊ እድገት የቻይና የሩሲያ ደግሞ የነበራትን የሶቪየት ህብረት ኢንፍሉዌንስ ለማስመለስ የምትሞክርበት ያለ ጊዜ ነው። ህንድ፣ ቱርኪያ፣ ብራዚልም እነዚህም በንዑስ ደረጃ ያላቸው ጥቅም በዓለም አካባቢ ሊያረጋግጡ የሚፈልጉበት ያለበት ጊዜ ነው ያለ ነው ማለት ነው። እና ይህን ያለ ነው ጊዜ የሽግግር ጊዜ ሊባል ይቻላል። እዚህ እንግዲህ ከአንድ በአሜሪካ የሚተዳደር ዓለም ወጣ ብሎ ወደ ከአንድ በላይ ሊያስተዳድሮ የሚችል ዓለም እየታየ ነው ያለው እና በዚህ ምክንያት ቢነቱ እንግዲህ ለእነዚህ ሀገራት ሲሆኑም ለእዛ አፍሪካ ቀንድ የሚኖሩት ህዝቦች በጣም ጊዜ ወደ ጦርነትም ሊያስገባቸው የሚችል ሁኔታዎች ይፈጠራሉ። አንዳንድ ጊዜ ደግሞ በጥሩ ተደርጎ ከተተዳደረ ምናልባት ጠቀሜታም ከምስራቁም ከምዕራቡም ሊያመጣላቸው የሚችል ሁኔታዎች እየተፈጠሩ ነው ያሉት በአሁኑ ጊዜ።
ባለፉት 2-10 ዓመታት በመካከለኛው ምስራቅና በአፍሪካ ቀንድ የቀይ ባህር መልካም ድራዊ ፋይዳ ማዕከል ያደረጉ በርካታ ለውጦች ተካሂደዋል። ከእነዚህም ውስጥ የቻይና ተገዳዳሪነት ያለማቋረጥ መቀጠል በሎላዊ የኃይል ሚዛን ለውጥ ትልቁን ድርሻ ይወስዳል። ኢትዮጵያን ጨምሮ የቀንዱ አገራት ከቀይ ባህር ጋር ታሪካዊና ኢኮኖሚያዊ ትስስር እንዳላቸው የሚገልጹት ምሁሩ ዶክተር ሳሙኤል ከቅርብ ዓመታት ወዲህ ባለወደብ አገራት ለሌሎች አገራት ወታደራዊ እንቅስቃሴዎች የማከራየት ልምድ መጠናከሩን ይገልጻሉ። ይህም የቀይ ባህር ቀጠና ብዙ ብሔራዊ ፍላጎቶች የሚስተናገዱበት እየሆነ እንዳለ አስረጅ ነው ይላሉ።
ባለፉት 2-10 ዓመታት አካባቢ ጀምሮ የተፈጠሩ እውነቶች የባህር በር በተለይ በጅቡቲ አካባቢ ላይ፣ ኤርትራ ላይ፣ ሶማሊያ መሰረታዊ ጠንካራ የሆነ ማዕከላዊ መንግስት አለመኖሩን ተከትሎ ሀርጌሳ ሶማሌላንድን በነጻነት የመንቀሳቀስ ሁኔታዎችን ተከትሎ የተፈጠሩ መጤ የሚባሉ ሌላ አካባቢ ያሉ ሀያላን ሀገራት የመሰባሰብ አዝማሚያ ይታያል። እንደምታውቀው ወደ 10 የማያንሱ በአፍሪካ ቀንድ አካባቢ የቀይ ባህርን ተከትለው ወደብ ተከራይተው ወታደራዊ የጦር ሰፈር መስርተው የሚንቀሳቀሱ አንዳንዴ የሚዋደዱ በአንድ ጎራ ሊሰለፉ የሚችሉ አንዳንድ ጊዜ ግን ደግሞ ተጻራሪ የሆነ የፖለቲካ የኢኮኖሚ እሳቤዎችን የሚያራምዱ መንግስታት እንዲከማቹ ሆኗል። እነዚህ መንግስታት በመጀመሪያ እና በመሰረታዊ በሆነ መልኩ አሰፋፈራቸው በአካባቢው ያለ ሽብርተኝነትን፣ የባህር ላይ ውንብድናን ለመከላከል በቀጠና ያሉ ሀገራትንም ለማገዝ የሚል እንደምታ ያለው ቢሆንም በዛው ልክ ደግሞ ፈረንጆቹ ነጻ የሆነ ምሳ የለም ፍሪላንች የለም እንደሚሉት ደግሞ የራሳቸውን ብሔራዊ ፖለቲካዊና ኢኮኖሚያዊ ጥቅም ለማራመድ ጠላት የሚሏቸውን ለመቆጣጠር በአካባቢው ተጽዕኖ ተፈጣሪ ሆነው ለመቀጠል በዲፕሎማሲያዊ ግንኙነቶች፣ በኢኮኖሚያዊ ግንኙነቶችን ጨምሮ የፖለቲካዊ ወዳጅነትን፣ ወታደራዊ የጋራ ስምምነቶችን በማድረግ እዛ አካባቢ ላይ ጠንካራ ሆኖ የመንቀሳቀስ አዝማሚያዎችን ያሳያሉ።
የቀጠናው ፖለቲካ ተንታኝ የሆኑት አብዱራማን ሰይድ ሌላ ሀያላን ሀገራትን ጨምሮ የተለያዩ ጥቅሞች ያሏቸው ኃይሎች በቀይ ባህር አካባቢ መሰባሰባቸው ከቀንዱ ሀገራት የውስጥ ፖለቲካ ለመረጋጋት ጋር ተዳምሮ ጣልቃ ገብነቶች እንዲበዙ ማድረጉን ይገልጻሉ።
እነዚህ ታላላቅ ሀገሮች የራሳቸውን ጥቅም ነው ቅድሚያ የሚሰጡት እና ለራሳቸው ጥቅም ሲሉ አንዳንድ ጊዜ እዛ ውስጥ ያለው አሰላለፍ የአፍሪካ ቀንድ ሀገሮች እንግዲህ አንዱ ወደ ቻይና ሚሄድ ከሆነ ሌላው ወደ ራሽያ ሊሄድ ነው፣ ወደ አሜሪካም ሊሄድ የሚችል ሁኔታዎች ሊፈጠሩ ይችላሉ። እንደዛ ከተፈጠረ እንግዲህ አዲስ አሰላለፍ፣ አዲስ ኬዮስ ይፈጠራል። እዛ በአዲስ ኬዮስ ደግሞ ብዙ እልቂት ህዝቡ ላይ ሊፈጠር ይችላል። ግን ጉዳቱ ሊበዛ ነው ማለት ነው ለአፍሪካ ቀንድ ህዝቦች።
በዚህ ሀሳብ የሚስማሙት ዶክተር ሳሙኤልም የሱዳንን ግጭት እንደ ምሳሌ ያነሳሉ። ከፍተኛ ጠቀሜታ ያላቸውን የሳህል የአፍሪካ ቀንድና የቀይ ባህር ቀጠናን አጣምራ በያዘችው ሱዳን እየተካሄደ ያለውን ግጭት ለመፍታት በሚደረጉ ጥረቶች ውስጥ የሚንጸባረቀው የውጭ ሀገራት ፍላጎት ለጣልቃ ገብነቱ መጨመር ማሳያ ነው ይላሉ።
በጊዜ ወዲህ በተለያዩ ሀገራት ውስጥ ኢትዮጵያን ጨምሮ ሱዳንን፣ ደቡብ ሱዳን ማንሳት እንችላለን። ሶማሊያ ውስጥ ሶማሊላንድ ውስጥ የነበረውን በቅርብ ሶል አካባቢ የነበረውን የላሳኖድ ግጭትን ማንሳት እንችላለን። እንደዚህ አይነት መሰል ችግሮች እየተፈጠሩ የውስጥ ጉዳዮች እየወጡ በአደባባይ ወጥተው የውጭ የፖለቲካ ግንኙነቶቻችን ዲፕሎማሲያዊ ግንኙነቶቻችንን የሚያበላሹበት ሼፕን በማድረግ ያንን በማድረግ ረገድ አስተዋጽኦ የሚያደርጉበት አሉታዊም አዎንታዊም አስተዋጽኦ የሚያደርጉበትን ሁኔታ እናያለን እና በዚህ ውስጥ ደግሞ በዙሪያው አሁን በሌላ ጉዳይ ጸረ ሽብርተኝነትን በተለይ ለመቋቋም በሚል የመጡ ኃይሎች እጅም የሚባል አይደለም የራሳቸውን ፍላጎት ለማሳካት በሚያደርጉት እንቅስቃሴ እና በሚሰጧቸው አጋርነቶች አንደኛው ሀገር የሌላኛውን ሀገር ጉዳት ላይ የሚጥል አይነት እንቅስቃሴዎችን ሲያደርጉ እናስተውላለን እና በአካባቢው እየተፈጠሩ ያሉ ሁነቶች አንድም ከውስጥ የመነጩ ከአባል ሀገራት አካባቢ ካሉ ሀገራት የፖለቲካ ስሪት የሚመነጩ ናቸው። ሁለትና ደግሞ በአብዛኛው ደግሞ ከውጭ በሚመጡ ተጽዕኖዎች የሚፈጠሩ ሆኖ እናገኛቸዋለን። ጠንካራ የሆነ በመንግስታት መካከል ያለ ግንኙነት አለ ለማለት ትንሽ ያስቸግረኛል። ብዙዎቹ መንግስታት ከውጭ የሚመጡ ሀሳቦች ተገዥ የሆኑና ቁጭ ብለው መክረው ለአካባቢው የሚሆን ነገር በዘለቂታ ከማሰብ ባሻገር ጊዜያዊ የሆነውን መፍትሄ በማፈላለግ አብሯቸው በአጋርነት የሚሰሩ ለጥቅም የሚተባበሯቸውን መንግስታትን ኢንትረስት የማስቀደም አይነት ሁኔታዎች በጣም ይታያሉ። ግን ይህንንም ስል ውጭ ያለውን ኃይል ብቻ የራሱን ፍላጎት ለማስከበር በሚያደርጉ እንቅስቃሴ አካባቢው መረጋጋት ያጣ እንዲሆን አድርጎታል ብለን ክሱን ወደዛም ማስኬድም የለብን። ቁጭ ብለው የጋራ አባል ሀገራት መስራት ያለባቸው ብዙ የቤት ስራዎች አሏቸው ብዬ አስባለሁ። በተወሰነ መልኩ የዛሬ 2-3 ወር የድንበር ተሻጋሪ ሴኪሪቲ ትራንስናሽናል ሴኪሪቲ ኢሹስ ምላቸው ድንበር ተሻጋሪ የሆኑ የደህንነትና የጸጥታ ጉዳዮች ላይ በጋራ በመምከር ስምምነቶችን በማዘጋጀት ተግባራዊ እንዲሆን ለመስራት የሄዱበትን ርቀት እናያለን። ግን ከዛ በኋላ ደግሞ የመጡ ሁኔታዎችን ስታይ ደግሞ በእውነት እነዚህን ሀሳቦች መሬት ላይ መተግበር የሚያስችል ቁርጠኝነት አለ ወይ ብለህ ጥያቄ እንድታነሳ ያደርጋል እና በአጠቃላይ አህጉሪቷ ውስጥ እንዳለው ሁሉ በጣም ትንሽ ዘገም ያለ የአንቀላፋ አይነት ማስተባበር ሚና ያለው አህጉራዊም ቀጠናዊ ድርጅቶች መኖር የበለጠ የውጭ ኃይሎች የራሳቸውን ኢንትረስት ቀይ ባህር አካባቢ ያለውን ከማስጠበቅ ባሻገር በሀገራት የውስጥ ጉዳይ ውስጥ አልካም በመግባት ደካማ መንግስታትን በመፍጠር የእነሱ ፍላጎት ማስቀጠል የሚያስችሉ ስርዓቶች በደንብ ገዥ ሆነው እንዲቀጥሉ የማድረግ ስራ ላይ እንዲሰማሩ ከፍተኛ የሆነ እድል ሰጥቷል ለማለት ትፈልጋለሁ።
ዶክተር ሳሙኤል አክለውም በተጣራሪ ፍላጎቶች መናሪያነቱ ቀድሞም ቢሆን የሰላምና ጸጥታ ችግር መገለጫዎቹ የሆኑት የአፍሪካ ቀንድ በሱዳን የተከሰተውን የእርስ በርስ ጦርነት ተከትሎ ለአዲስ የሽብር ስጋቶች የሚጋለጥበት እድልም ተፈጥሯል ይላሉ።
ከሊቢያን መፍረስ በኋላ እና ከማሊ ውስጥ ካለ የሽብርተኞች እንቅስቃሴ ጋር ተያይዞ የሽብር ቤልት ወይም የሽብር ቀለበት ወይም ቀበቶ ከሴኔጋል ጀምረ እስከ ሶማሊያ፣ ጅቡቲ ድረስ እንዲገጥም የሆነበት ሁኔታ ነው የምታየው። በተለይም ደግሞ በቅርቡ ሱዳን ውስጥ ከተነሳው የፖለቲካ ስልጣን ሽኩቻን መሰረት አድርጎ ከተፈጠረው ኢንስታቢሊቲ ወይም አለመረጋጋት ጋር ተያይዘ ካሜሩን፣ ማሊ፣ ሴንትራል አፍሪካን ሪፐብሊክ፣ መካከለኛ አፍሪካ ሪፐብሊክ፣ ቻድ፣ አሁን ሱዳን፣ ከዛ ከኢትዮጵያ ጋር ተገናኘ፣ እዛ ጅቡቲ፣ ሶማሊያ፣ ሶማሊላንድ እያለ ሌላ ሳምንት ኮንፍሊክት ጨምር በጣም ምቹ የሆነ የግጭት ኢንተርፕረነሮችን መጥቀም የሚችል ወይም ደግሞ ከውጭም ሆኖ የራሱን አስተሳሰብ የአስተሳሰብ ፖለቲካ ሪዮት ኢምፖዝ በማድረግ ብሔራዊ ጥቅም ብቻ ታሳቢ አድርጎ ኤክስፕሎይት ለማድረግ ለመበዝበዝ ላሰበ ማንኛውም ህጋዊም ሆነ ህጋዊ ያልሆነ መንግስት የሚመች ስርዓት የተፈጠረበት ሁኔታ ያለ።
በቀይ ባህርና የአፍሪካ ቀንድ ቀጣና የተፈጠረው ሌላው ለውጥ ኤርትራ ወደ አካባቢ ተቋማትና ዓለም አቀፍ ዲፕሎማሲ መጣችበት መንገድ ነው። ላለፉት 16 ዓመታት ከምስራቅ አፍሪካ ሀገሮች ጋር ለማት ትብብር ይጋድ ራሷን አግላ የቆየችው ኤርትራ ከሁለት ወራት በፊት ወደ ህብረቱ ተመልሳለች። ይህንኑ ቀጠናዊ ተቋም የማነቃቃት ሐሳብ እንደያዘች ማስተዋወቃለች። ዶክተር ሳሙኤል እንደሚሉት ይኸው የኤርትራ የቅርብ ጊዜ ዲፕሎማሲያዊ እንቅስቃሴ እንዲመጣ ከደም አፋሳሹ የኢትዮ ኤርትራ ድንበር ጦርነት በኋላ ሰላም ጦርነትም ያልነበረበትም ሁኔታ የለወጠ የሰላም ግንኙነት መፈጠሩ አስተዋጽኦ አበርክቷል ይላሉ።
ኤርትራ ከኢትዮጵያና ከሶማሊያ ጋር አንድ በመሆን የፈጠረችው ጥምረት በተለይ በፎርማጆ ዘመን ሶማሊያ ውስጥ የነበረው መንግስት ሌሎችንም እንደውም እንደ ስጋት ለሌላው የዓለም ምዕራብ መር ኃይል አስተላለፍ እንደ ስጋትም ተወስዶ የነበረ ቀጣናዊ ሪቫይቫል መነሳሳትን ያየንበትን ጊዜ ማንሳት እንችላለን። ከጠላትነት መንፈስ ወጥቶ አካባቢው ሊረጋጋ ነው። እነዚህ ሶስት መንግስታት በጋራ መስራት ከጀመሩ አካባቢውን ከሽብርተኝነት፣ ከሌሎች ኃይሎች ጣልቃ ገብነት የጸዳና ለህዝቦች ጠንካራ የኢኮኖሚ መሰረትና የሰላም መሰረት ሊጥል የሚችል ጅምር ተፈጠረ ብሎ ብዙዎች ተስፋ ያደረጉበት ብዙም ሳይቆይ በሶማሊያ ውስጥ በተደረገው ምርጫ የሀሰን ሼክ መንግስት የመጣበትና ነገሮች በተገላቢጦች የሄዱበት የቱርክ በአካባቢው የነበራት ፕሬዘንስ በግብጽ፣ በሌሎች በአሜሪካ ኃይሎች፣ በሳውዲ የተተካበት በጣም አጭር በሚባል ጊዜ ውስጥ ብዙ ነገር የተለዋወጠበትን እውነት እናያለን። ያንን ስናይ የኤርትራ በዚህ መልኩ በተለይም ደግሞ ሪሰንትሊ በቅርብ ጊዜ የኢጋድ ውስጥ ያላትን እንቅስቃሴ ስናይ፣ ሱዳን ውስጥ አሁን ባለው ሰላምን የማፈላለግ ሂደት ውስጥ የምታደርገውንም እንቅስቃሴ ስናይ በአሉታም በአዎንታዊ መልኩ ሊገለጽ በሚችሉት በሁለቱም ምክንያቶች እንደዚህ አይነት እንቅስቃሴ መፍጠር መጀመሩ ከተዘጋበት ዝግ ከነበረ ሲስተም ወጣ በማለት ለመነጋገር፣ ለዳያሎግ፣ ለዲፕሎማሲ በር የከፈተ ተምሳሌት የሆኑ ጉዳዮችን እናያለን።
ኤርትራዊ የፖለቲካ ተንታኝ አብዱራማን ሰይድ በበኩላቸው ኤርትራ ወደ ዓለም ዲፕሎማሲ መድረክ መመለሷ ለአገሪቱና ለቀጠናው ይዞት የሚመጣው ድል እንደሚኖርም ይጠቁማሉ። ዳሩ ግን የአገሪቱ መሪ ፕሬዚዳንት ኢሳያስ አፈወርቂ በቀይ ባህርና በቀንዱ ፍላጎቶቻቸውን በግልጽ ከሚያራምዱት ከቻይናና ከሩሲያ ጋር ወዳጅነታቸውን ለማጥበቅ ከሰሞኑ እያደረጉት ያለው ጥረት የቀጠናውን አገራት ወደ ተጣራሪ ጎራ አሰላለፍ ሊወስዳቸው ይችላል የሚል እምነት አላቸው። ይህም በአጸፌታው ኤርትራ ከኢትዮጵያ ጋር ያላትን ግንኙነት የሚያበላሽ ጣልቃ ገብነት ሊጋብዝ እንደሚችል ስጋታቸውን ይገልጻሉ።
ፕሬዚደንት ኢሳያስ በአሁኑ ጊዜ ኦኬ፣ እኔ የእናንተ ፊነኝ፣ እናንተ ሙሩን፣ እኛ ደግሞ ከእናንተ ጋር ነን የሚል ነው። እንግዲህ ይህን አቋም ከጥገኝነቱን ራቅ ብሎ ካየ ነው ኢቨን በሌላ ፖዚቲቭ አይን ልታይ ከሆነም ጥሩ ነው ወይ ለሚባል ጥያቄ በአሁኑ ጊዜ እንደዛ አይነት አንታጎናይዝ ማድረግ አንዱን ክፍል የዓለም ክፍል አንታጎናይዝ አድርገ ከአንዱን ጋር መጠጋት በአሁኑ ጊዜ ለድሃና ለትናንሽ ሀገሮች የሚበጅ አይደለም። የሚበጀው እንግዲህ በተቻለ ያህል ኒውትራል ሆነ ያንዱን ጥገኝነት ሳትይዝ ግን ከሁሉም ጋራ በጥቅምህን እንትን ቅድሚያ ሰተ ለመስራት የሚያበቃ አገር ስመሰረት ብቻ ነው። እንደዛ ካላረክ ግን ዛሬ የምታደርገው ማለት በአንድ ሰው የሚወሰነው ውሳኔ ሌላ እሱ ሲካሄድ ደግሞ ሌላ ውሳኔ ሊመጣ ይችላል እና የፕሬዚደንት ኢሳያስ ፍጹም የራሽያና የቻይናን ጥገኝነት መውሰደው ምናልባት አሜሪካኖቹን ሊያስቆጣቸው ይችላል። አሜሪካኖች ደግሞ ባላቸው ጫና በኢትዮጵያ ላይ ይህን ግንኙነት በሁለቱ ሀገሮች ያለው ጥሩ እንዳይጠነክር ሊሰሩም ይችላሉ። እንደዛ ለዛ አይነት ጫና ከተንበረከቱ አንዳቸው ኃይሎች ጥሩ አይደለም ማለት ነው ለሁለቱ ሀገሮች፣ ምክንያቱም ያን እስከ ጦርነትም ሊያደርሳቸው ስለሚችል ማለት ነው። እንግዲህ ግንኙነታቸው የሚወስኑት እነሱ ናቸው ሁለቱ ሀገሮች። የፎሬን ፖሊሲያቸው ከአንዱ ሊሆን ይችላል ከሌላው ሊሆን ይችላል፣ ግን አትሊስት የእነሱን የጋራ ጥቅማቸው ደግሞ በራሳቸው የሚያስከብርበት ሁኔታዎች መፍጠር አለባቸው። እንደዛ ካረጉ ብዙ ችግር ላይጋጥማቸው ይችላል። እንደዛ ካላረጉ ግን እርስ በራስ ላይ የጥላቻና የጦርነት ላይ የመድረስም እድልም ሊፈጠር ይችላል ማለት ነው።
ዶክተር ሳሙኤል ተፈራ ሩሲያ በዩክሬን የምታካሄደው ጦርነት በቀይ ባህር ፖለቲካም ላይ ያሳደረው ከፍተኛ ተጽዕኖ እንዳለ ያመለክታሉ። ከምንም በላይ ግን በአካባቢው የጦር ሰፈር የገነቡት አሜሪካና ቻይና በታይዋን ነጻነት እንዲሁም በቴክኖሎጂና ፈጠራ ውዝግብ መካረራቸው ለቀጠናው ፖለቲካ አለመረጋጋት ተደማሪ መንስኤ ሊሆን እንደሚችል ስጋታቸውን ይጠቁማሉ።
ምናልባት በጦር መሳሪያ የሚገለጽ በጦርነት የሚገለጽ ከፍተጫ ያለፈ ጉዳይ ለጊዜው እንትን ባይልም የተከሰተ ባይሆንም ወደፊት ግን ይከሰታል የሚል ደግሞ ፍራቻና ስጋት አለ። ሶማሌላንድ እንደዚሁ አፍንጫችን ስር ብትወስድ ሶማሌላንድ ውስጥ ሶማሌላንድ መንግስት ከሶማሊያ ጋር በእውቅና ጉዳይ በአስተዳደር ጉዳይ ግጭት ውስጥ አለ። በተለያዩ በዙሪያ ያሉ ከዙሪያውም ውጭ ያሉ ትልቅ ምትላቸው ሀያላን ሀገራትም ደግሞ ፍላጎቶቻቸውን እያሳዩ ነው፣ እንቅስቃሴ ያደርጋሉ ከሁለቱም መንግስታት ጋር። ከዛ ባሻገር የቻይናና የታይዋን ጉዳይም እዚህ ውስጥ አለ። ሶማሌላንድ ውስጥ ስሙን ቀይሮ ኤምባሲ ባንለው የቴክኒካል ኮኦፕሬሽን ወይም ድጋፍ በመስጠት በሚል ፕሪቴክስት ታይዋን ትንቀሳቀሳለች። ያ በቻይና ዘንድ ተቀባይነት የለውም። አሜሪካኖች ሶማሌላንድን ለማገዝ የሶማሌላንድ ፓርትነርሺፕ አክት ብሎ የዛሬ 2 ዓመት ይመስለኛል ባደረጉት ስምምነት የሶማሊያን የታላቋን ምንድነው አንድ ዋን ሶማሊያ ፖሊሲ አንድ ሶማሊያ ፖሊሲ እናራምዳለን ቢሉም ግን በተለያዩ ምክንያቶች የውጭ ጉዳይ ሚኒስትራቸው ስቴት ዲፓርትመንት የምንለው የመከላከያው ዲፌንስ ፎርስስ ሰብአዊ እርዳታ ሚኒስትር ዩኤስኤድ እነዚህ ደግሞ በተለየ ምክንያት በማይገልጹት ምክንያቱ ሶማሌላንድ ውስጥ እንዲንቀሳቀስ የፈቀደ ስምምነት አድርገው በዛ ስምምነት የሶማሌላንድ መንግስት ደግሞ ከአሜሪካ ጋር በመሆን የታይዋንን ፕሬዘንስ የታይዋንን እዛ ውስጥ መኖር እንደሚደግፍ የቻይናን ተጽዕኖ ፈጣሪነት በጎ ያልሆነ ተጽዕኖ ፈጣሪነት እንደሚቃወም እንደሚስማማ አድርገው የተፈራረሙትን ስምምነት ደግሞ እናያለን። ይሄ እዛ አካባቢ ላይ ከቻይና ሲ አካባቢ አንስቶ ያለውን ፍጥጫ እዚህ ውስጥ እንዴት ኤክስፖርት እንደሚያደርገው እንደሚያመጣው እና ብዙ ሀገራትን በቻይና እና በአሜሪካ ጎራ የሚያሰልፍ የለበለጠ እርቂት፣ ጥፋት፣ የፖለቲካ ልዩነት መስፋት፣ ስንጥቅ መስፋት ምክንያት ሊሆን እንደሚችል ማየት መገመት የሚሳነን አይደለም።
በቀንዱ አካባቢ ጂኦፖለቲካዊ ፉክክሩ እያየለ በሄደበት በዚህ ወቅት የአፍሪካ ሀገራት የበለጠ ተቀራርበው መስራት እንዳለባቸው ምሁራኑ ይመክራሉ። በተለይ አሁን በሚስተዋለው ዓለም አቀፋዊ ሁኔታ ተለዋዋጭ ፖለቲካን እያስተናገደ ያለውን የቀይ ባህር መልክዓ ምድር ተጋሪውን የአፍሪካ ቀንድ ሀገራት ለጋራ ጥቅሞቻቸው መከበር እንደ ኢጋድ ያሉ ቀጠናዊ ድርጅቶች በማጠናከር በትብብር የሚሰሩበትን ስልት መፍጠር ይኖርባቸዋል ይላሉ የፖለቲካ ተንታኙ አብዱራማን ሰይድ።
አሁኑ አሰላለፍ ያለው የዓለም አሰላለፉ እንደ የቀዝቃዛው ጦርነት አሰላለፍ የአይዲዮሎጂ አሰላለፍ አይደለም። ሊብራል እና ኮሚኒስት የሆነ አይዲዮሎጂ ይከፋፍለው ነበር የድሮ። የአሁኑ ግን የጥቅም ነው፣ ሲምፕል እንትን ነው፣ ጥቅም ነው። ማን ነው ማለት እንትን ኢኮኖሚያዊ ጥቅም ሊያገኝ የሚችለው? ቻይናዎች ኮሚኒስት ይሁኑ አይሁኑ አይገባቸውም፣ ዋናው ጥቅማቸው ነው። ራሽያኖቹም እንደዛ፣ አሜሪካኖቹም እንደዛ፣ ሌሎቹም እንደዛ። በዚህ ምክንያት እንግዲህ የአፍሪካ ቀንድ ደግሞ አንድ ጥምረት ሆነው ሲቀርቡ የጋራ ጥቅማቸውን በደንብ አድርገው ሊከላከሉለትና ለሱ የሚሆን የሚበጅ ደግሞ ብዙ ኢንትረስትስ ወደ እንትን ወደ አፍሪካ ቀንድ ሊያመጡለት ይችላሉ። እንግዲህ እዚህ ላይ የሚፈለገው እንግዲህ ሁለት አይነት ስራዎች ናቸው። አንደኛው እርስ በራሳቸው ያለው የአፍሪካ ቀንድ ሀገሮች አስተዳደራቸውን የሚመቻቸውና ሕዝባቸውን የሚመጥን እንዲሆን፣ በሁለተኛው ደረጃ ደግሞ የጋራ ጥቅም፣ የጋራ ጥምረት። ለምሳሌ የአውሮፓ ሕብረት ሲጀምር በጥቂት ሀገሮች ነው የጀመረው፣ እስከ 27 ሀገሮች ደረሰ። አሁን ተሞክሮ ወደ አፍሪካ ቀንድም ማምጣት ይቻላል።
የቀይ ባህር አዋሳኝ ሀገራት በተናጠል ትብብሮችና የፖሊሲ ውሳኔዎች ላይ ማተኮራቸው አሁን ላሉበት አለመረጋጋት ሙስናና ብጥብጥ እንደዳረጋቸው ዶክተር ሳሙኤል ይገልጻሉ። በቀጣይ ግን በአካባቢው የሰላምና ደህንነት ሁኔታ ላይ በጋራ መስራት የግድ የሚላቸው ጊዜ ላይ ስለመድረሳቸው ያመለክታሉ።
አፍሪካ ሁሉ ጊዜ የሌላው ሀገር ሀያል ሀገር የምርት ማራገፊያ ዳምፕ ማድረጊያ ቅርጫት እንድትሆን የተፈረደባት እስከሚመስል ድረስ ሁሉም የሚመጣው አፍሪካን መሰረት አድርጎ ነው ልማቱን ብልጽግናውን እድገቱን የሚያስበው። በዛ ሀሳቢ ነው፣ በዛ አይነት ፖለቲካዊ ቅኝት ነው የሚንቀሳቀሰው። እና እኛ እንግዲህ ነቅተን ብሌም ሳንሽፍት ጣት ሳንቀስር እኛ ችግር ምንድን ነው፣ እኛ በጋራ እንዴት ልንሰራ እንችላለን ብለን ማውራት ያለው ትልቅ ጦር ሰፈር የሚገነቡ ኃይሎችንም ቢሆን በቃችሁ ማለት ይገባል። ጅቡቲ ይህን ስታደርግ የሌሎችን በጎረቤት ሀገሮች አፍንጫ ላይ ነው እንግዲህ ጦር እያሰፈረች ያለችው እና አትሊስት ለዛ ኃላፊነት በተሰማው መልኩ ከጎረቤት ሀገሮች ጋር መነጋገር ያስፈልጋል። ይሄን ንብረቱ ሊያወራው ይገባል። ይሄን ኢጋድ ሊያወራው ይገባል። ኢኮኖሚያዊ መሰረቱ የምታገኘው ጥቅም እንዳለ ሆኖ ግን እነዚህ ኃይሎች ደግሞ የሚፈጥሩት ችግር እና ቅራኔ በተለይ ከኢትዮጵያ ከጅቡቲ ከኤርትራ ጋር ቅራኔ ውስጥ ቢገቡ ጅቡቲ ላይ ሆኖ ጥቃት ቢፈጽሙ ምን ሊፈጠር ይችላል የሚለውን ታሳቢ በማድረግ እንደዚህ አይነት ውሳኔዎች ሀገራት ሲወስኑ መነጋገር የሚችሉበትን ፍሬምወርክ ወይም ማዕቀፍ ማበጀትም ያስፈልጋል ብዬ አስባለሁ። ለዚህ ደግሞ ሌሎችም ሀገራት በተቀዳሚነት ጥያቄውን ማቅረብ ይኖርባቸው አሉ ብዬ አስባለሁ። ከዛ ባሻገር ያለው የቀይ ባህርን ካነሳን ዘንዳ የባህር በር ጉዳይ አለ። የአካባቢውን የማሪታይም ሴኩሪቲ ምንለ የባህር ላይ ውንብድና፣ ሌሎች ተጽዕኖችን መቆጣጠር የመሳሰሉ ጉዳዮች ይነሳሉ እና ይሄ ደግሞ የባህር በር ያላቸው እና የባህር በር የሌላቸው ሀገራት ደግሞ በጋራ በመሆን አንድ ላይ በመሆን የኢኮኖሚ ተጠቃሚነት መረጋገጥ የሚችልበትን መንገድ ማሰብ የሚያስፈልጋል ብዬ አስባለሁ።
ከቀንዱ ሀገራት በህዝብ ብዛት ቀዳሚዋ ኢትዮጵያ በቀይ ባህር ፖለቲካ ላይ እየተካሄዱ ባሉ ለውጦች ሁነኛ ተሳትፎ በማድረግ ብሔራዊ ጥቅሟን ለማስከበር ምክክሮችን ስታካሄድ ቆይታለች። ወደብ አልባነትን ካስከተለባት የ1983 ዓ.ም የስርዓተ መንግስት ለውጥና የኤርትራ ነጻነትን ተከትሎም ከ27 ዓመት በፊት ፈርሶ የነበረው ባህር ኃይሏን ዳግም እንዲቋቋም በማድረግ በአዲስ መልክ አደራጅታለች። በሌላ በኩል በቀይ ባህር አካባቢ እየተፈጠሩ ባሉ አዲስ ጂኦፖለቲካዊ ለውጦችና የአፍሪካ ቀንድ ሀገራት ሊኖራቸው በሚችለው ሚና ላይ የምስራቅ አፍሪካ ሀገሮች የጋራ ልማት ትብብር ኢጋድ በቅርቡ በጅቡቲ ባካሄደው የመሪዎች ጉባኤ እንደመከረም ያገኘነው መረጃ ያሳያል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የምናደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። የመስታወት መሰናዷችን ይቀጥላል። በተከታዩ ዘገባችን ደግሞ ሌላ ወቅታዊ ሁኔታን የተመለከተ ማህበራዊ ጉዳይ እንዳሰሳለን። በክልላዊ ግጭቶች ከስጋት ያልወጣውን የኢትዮጵያ ቱሪዝም ይመለከታል። በክልላዊ ግጭቶች ከስጋት ያልወጣው የኢትዮጵያ ቱሪዝም የግብር እፎይታንና መንግስታዊ ማበረታቻዎችን እንደሚሻ ተገለጸ። የኮቪድ-19 ወረርሽኝን ጫና ተቋቁሞ በማገገም ላይ የነበረው የኢትዮጵያ ቱሪዝም ዘርፍ መነሻውን በትግራይ ክልል አድርጎ ለሁለት ዓመታት በዘለቀው የሰሜን ኢትዮጵያ ጦርነትና በየአካባቢው በሚፈጠሩ ግጭቶችና አለመረጋጋቶች ይብሱን እየቀጨጨ እንዳለ የመስኩ ባለሙያዎች ይናገራሉ። በጥቅምት ወር መጨረሻ በደቡብ አፍሪካ ፕሪቶሪያ ላይ የተደረሰው በዘላቂነት ተኩስ የማቆም የሰላም ስምምነት መጠነኛ ተስፋና መነቃቃት ሲፈጥር የክልል ልዩ ኃይሎችን ዳግም አደረጃጀት መንስኤ ካደረገው ተቃውሞ ጋር ተያይዞ ሰሞኑን በአማራ ክልል የተስፋፋው ግጭት በአንጻሩ የዘርፉን ተዋንያን ዳግም በስጋት ላይ ጥሏል። ግጭቶቹ ያስከተሏቸው የመሰረተ ልማት ውድመቶች፣ የሰዎች መፈናቀል እንዲሁም የማህበረ ፖለቲካ አለመረጋጋት ባደቀቀው የቱሪዝሙ ዘርፍ ከኮቪድ-19 የዝግ ወቅት አንስቶ አንዳችን ማበረታቻም ሆነ የግብር እፎይታ እንዳላገኙ አስጎብኚ ድርጅቶች ይናገራሉ። የዘርፉ ባለሙያዎች በበኩላቸው ብዙ የቱሪዝም አገልግሎት ሰጪዎች ድርጅቶቻቸውን እየዘጉ ባሉበት በዚህ የቀቢጸ ተስፋ ሁኔታ መንግስት ይበልጥ ሊጎዳ የሚችል የግብር መመሪያና ሕጎችን ከማውጣት መታቀብ እንደሚገባውም ይናገራሉ። ደረጀ ደስታ በጉዳዩ ላይ ተከታዩን ዘገባ አሰናድቷል።
በኢትዮጵያ በስፋት ወደሚታወቁት የቱሪስት መስህቦች የሚደረገው ጉዞ የስጋት ምንጭ ከሆነ አመታት ተቆጥረዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመምጣቱ አስቀድሞ በነበሩ የመጨረሻ አመታት በወቅቱ ገዢ ፓርቲ ላይ ሲካሄዱ በነበሩ ተቃውሞዎች በተለይ ከአዲስ አበባ ውጪ የሚደረጉ ጉዞዎችን በማስጠንቀቂያ ስር እንዲውሉ አስገድዶ ነበር። ለዓለም አቀፍ ጎብኚዎች የሚሰጡ የጉዞ ማስጠንቀቂያዎችም የጎብኚዎች ቁጥር እንዲቀንስ አድርጎ ቆይቷል። ጠቅላይ ሚኒስትር አብይ ወደ ስልጣን በመጡ የመጀመሪያው አመት ለብዙዎቹ በታያቸው ተስፋ በውጭ ሀገር የሚኖሩ ትውልደ ኢትዮጵያውያን ፊታቸውን ወደ ሀገራቸው እንዲመልሱ መነሳሳት ፈጥሯል። በቱሪዝም መስክ የተሰማሩ ባለሙያዎች ግለሰቦችና ባለሀብቶች የተሻለ ጊዜ እንደመጣላቸው የገለጹ ሀሴት ሲያደርጉ ቆይተዋል። ሆኖም ብዙም ሳይቆይ ዓለምን ያዳረሰው የኮቪድ-19 ወረርሽኝ በአገሪቱ የቱሪዝም ተስፋ ላይ ክቡድ ጫና አሳርፎበታል። ከወረርሽኙም ሳያገግም ለሁለት አመታት በተካሄደው የሰሜን ኢትዮጵያው ጦርነት በተለያዩ አካባቢዎች የተከሰቱ ግጭቶችና አለመረጋጋቶች የበለጠ ደቆሱት። የኢትዮጵያ አስጎብኚ ድርጅቶች ማህበር ፕሬዝዳንት ወይዘሮ አንድነት ፈለቀ እነዚህ ሁሉ የቱሪዝም ማነቆዎች ከባድ ጫናዎችን ያሳረፉ በማለፍ ላይ ቢሆኑም ፕሪቶሪያ ላይ ከተደረገው ስምምነት በኋላ የተስፋ ጭላንጭል እንደነበር ይናገራሉ።
እንደገና አሁን ደግሞ አንዳንድ ቦታ በተነሳው በተለይ በአማራ ክልል በተነሳው የጸጥታ ችግር እንደገና ስጋት ላይ ወድቀናል። ያው የጀመረው በኮቪድ ነው። መጀመሪያ የተቀዛቀዘው በኮቪድ ነው። ከዛ በኋላ ጦርነቱ ተደገመ። ከኮቪዱ የበለጠ ያው እንደምታውቀው ሌሎች ሀገሮችም ከኮቪዱ በኋላ ከበራርቀዋል ነው ተመልሰው ወደ ስራ ብዙዎቹ በፊት ወደነበሩበት ሁሉ ተመልሰዋል። ሶ ይበልጡኑ የእኛን የጎዳን ጦርነቱ ነው። ምክንያቱም ከጦርነት ጋር ተያይዞ አብዛኛው ቦታዎች በውጭ በኤምባሲዎች የጉዞ ክልከላ አለባቸው። የጉዞ ክልከላ እያለ ብዙ የውጭ ሀገር ያሉ የቱር ኦፕሬተሮች ኢትዮጵያን እንደ መዳረሻ መሸጥ አይችሉ፣ ምክንያቱም የኢንሹራንስ ሽፋን ስለማያገኙ። በዚህ ምክንያት እስካሁን ድረስ አላገገመም። ግን አሁን የሚታየው የጸጥታ ችግሮች ከተስተካከሉ በጣም ቶሎ ይመለሳል ብለን ተስፋ እናደርጋለን።
የኮቪድ-19 ወረርሽኝ ኢትዮጵያ ከቱሪዝም ዘርፍ ታገኝ ከነበረው 72% ማለትም $3 ቢሊዮን እንዳሳጣት የዓለም አቀፍ ቱሪዝም ፋሲሊቴሽን ዲሬክተር አቶ ቴድሮስ ደርበው ልክ የዛሬ ዓመት ነሐሴ ወር ላይ ለዓለም ሰራተኞች ድርጅት ድምፅ ለተሰኘ ድርጅት እንደተናገሩ በድረገጹ ላይ አስፍረዋል። ከአንድ ወር በፊት ደግሞ በኢትዮጵያ የቱሪዝም ዘርፍ ወቅት ሁኔታ ላይ ከግሉ ዘርፍ ጋር ምክክር ያደረጉት በቱሪዝም ሚኒስቴር የመዳረሻና የመሰረተ ልማት ማስፋፊያ ዘርፍ ሚኒስቴር ዴኤታ አቶ ስለሺ ግርማ ላለፉት ዓመታት የቱሪዝም ዘርፉን ሲፈትነው የቆየው የኮቪድ-19 ወረርሽኝ ዓለም አቀፍ ጫና ከሞላ ጎደል ቀንሷል ብለው ነበር። የሰሜን ኢትዮጵያው ጦርነት በሰላም ስምምነት መቋጨቱም በዘርፉ ላይ ለመወያየት ትክክለኛ ጊዜ እንዲሆን የማድረጉን ተስፋ አመላክተው ነበር። ዳሩ ግን የአስጎብኚ ድርጅት ማህበር ፕሬዝዳንቷን ጨምሮ በትራንስፖርትና በሆቴል ዘርፍ የተሰማሩ ባለሀብቶች፣ የውጭ ሀገራት መንግስታት በየጊዜው ለዜጎቻቸው ያወጧቸው የጉዞ ክልከላዎች ጥቂት የማይባሉ ጎብኚዎች መዳረሻቸውን ወደ ኢትዮጵያ እንዳያደርጉ እንቅፋት እንደፈጠሩ ይወቅሳሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ወደ ኢትዮጵያ የሚጓዙ ወይም ለመጓዝ ያሰቡ መንገደኞችን አስቀድሞ የሚያማክር የጉዞ ማሳሰቢያ እንደ አውሮፓ አቆጣጠር ሐምሌ 31 ቀን 2023 አውጥቷል። የእንግሊዝ መንግስትም በበኩሉ እንደ አውሮፓ አቆጣጠር ነሐሴ 7 ቀን 2023 ዳግም ባወጣው መመሪያ ዜጎቹ ወደ መላው ትግራይ፣ አማራና ጋምቤላ ክልሎች እንዳይጓዙ ያስጠነቅቃል። መላ መተከልን ጨምሮ ወደ ኦሮሚያ ክልል ምዕራብ አካባቢዎች የሚደረጉ ጉዞዎችን ይከለክላል። የእንግሊዝ መንግስት በተለይ እንደ አውሮፓ አቆጣጠር ነሐሴ 7 2023 ባወጣው የጉዞ ማሳሰቢያ ወደ አማራው ክልል ከሚደረጉ ሁሉም የጉዞ አይነቶች ዜጎች እንዲታቀቡ አሳስቧል። በኦሮሚያ ክልል የትዋላይት አስጎብኝና የጉዞ ወኪል ዋና ስራ አስኪያጅ አቶ ይታየው ታሪኩ የቱሪዝም ሴክተር የሰሜን ኢትዮጵያው ጦርነት በሰላም ስምምነት ከተቋጨ በኋላ መነቃቃት አሳይቶ እንደነበር ይገልጻሉ። ይሁን እንጂ ከአማራ ክልል የግጭቶች መስፋፋት ጋር ተያይዞ የአስቸኳይ ጊዜ አዋጅ ከታወጀ በኋላ የጉዞ እቅዶቻቸውን አስመዝግበው የነበሩ ቱሪስቶች እስኪ አቆዩት፣ ያዝ አድርጉት ማለት እንደጀመሩ ይናገራሉ።
ቻገር ቱሪስቶችም የአገልግሎትን የሚጡትም በስልጠና ለትምህርት የሚጡትም የውጭ ሀገር እንግዶች እግሮ መንገዳቸውን ሀገሪቷን የመጎብኘት እንትናቸው ስልፊ ነበር። በሰሜኑ ጦርነት በሰላም ተጠናቀቀ። ይህን ደግሞ ትንሽ አማራ ክልል የጦርነት ምግባትና አለ አስቸኳይ ጊዜ አዋጅ ተያይዞ እንግዲህ ይህችን ሁለት ቀን ሶስት ቀን ደግሞ ሰነ ካንስሌሽኖች፣ ማራዘሚያዎች ወይ ደግሞ ሆልዶን የሚሉ ነገሮች አሁን ቀረ ብሎ እየመጡ ያሉት እንጂ ብዙም ያው ደግሞ ሶስት ቀን አራት ቀን ስለሆነ ስቴት ኦፍ ኢመርጀንሲ እንትን ተቀባለ። ግን ወደፊት የነበሩ ፕሮግራሞችን ነገሮችን ጥሞና ለማየት ሆልዶን የሚሉ ቴክስቶች ዌብሳይት ላይ ሪዘርቬሽኖች
የኢትዮጵያን ቱሪዝም ዘርፍ የገመገመው ዓለም አቀፉ የገንዘብ ተቋም IMF ለዘርፉ መዳከም በርካታ ተያያዥ ምክንያቶችን አትቷል። ከነዚህም መነሻውን በትግራይ ክልል አድርጎ በአማራና በአፋር የተደረገውን ጦርነት በዋናነት ሲያነሳ በተለያዩ ጊዜያት በሌሎች አካባቢዎች የተነሱ ግጭቶችንና መንግስት ለግጭቶቹ የሰጣቸውን ምላሾች አውስቷል። በግጭቶቹ ሳቢያ የመሰረተ ልማት ውድመቶች፣ የሰዎች መፈናቀል እንዲሁም የማህበረ ፖለቲካ አለመረጋጋት መፈጠሩን አመልክቷል። አሁንም በተስፋፋው ግጭት ልዩ ልዩ አገራት የጉዞ ማሳሰቢያዎችን ማውጣት እንደጀመሩ የተቀሰው ተቋሙ ይህም ቱሪስት ወደ ኢትዮጵያ የሚያደርገው ጉዞ አላስፈላጊ በማድረግ የኢንዱስትሪውን ማገገም አስጋሚ ሊያደርገው እንደሚችል ስጋቱን አመላክቷል። የቱሪዝም ክፍለ ኢኮኖሚው ሲቀዛቀዝ ለአጠቃላይ ኢኮኖሚው ማሽቆልቆል አስተዋጽኦ እንደሚያደርግም IMF በግምገማው አክሎ አስገንዝቧል። ይህም ሆኖ መንግስት የኢትዮጵያን ቱሪዝም ለማነቃቃት ብርቱ ጥረት ማድረጉን ለውጥ በተባለው ያለፉት 4 አመታት በተለይ በኦሮሚያ ክልል አዲስ የቱሪዝም መዳረሻዎችን በማስፋት በርካታ ስራዎች እንደሰራ በክልሉ የተዋላይ ታስጎብኝና የጉዞ ወኪል ዋና ስራ አስኪያጅ አቶ ኢታዮ ታሪኩ ይገልጻሉ።
ከተባሉ ወደ ስልጣን ተመጣ ቱሪዝም ኢኮኖሚ ፒላር ይዞት ትኩረት ተሰጥቶት ቢሰራው ያለው የኮቪድ 19 ተጽዕኖን ነገራችን ለውጥ ላይ ስላለች ከለውጡ ጋር ተያይዞ ያሉ የሰላም ሁኔታዎች በተወሰነ መልኩ እንቅፋቶች የመሆን ሁኔታ ነው ያለው። ግን ከነበሩ ነባር መዳረሻዎች በጣም ብዙ አዳዲስ መዳረሻዎች በመሰራት ኢቪኒፍ አዲስ አበባ ላይ፣ ቢሾፍቱ ላይ፣ ሆይሳ፣ ጎርጎራ እያን የምንጠራቸው ትልልቅ እንጦጦ፣ የአጭር ቀን፣ የግማሽ ሰዓት፣ የአንድ ቀን ሲቲ ቱር የነበሩ ቦታዎች ሁሉ የሁለት ቀን ሶስት ቀን ፓኬጅ ተደርጎ ለሀገር ውስጥም ቱሪዝም ትልቅ መነቃቃት የፈጠረ ማህበረሰቡም ሀገሩን እንዲጎበኝ ትልቅ መነቃቃቶችን የፈጠረ ነው። አሁን ባለው ሁኔታ የውጭ አውሮፓ፣ አሜሪካ ቱሪስቶች ባለው ሁኔታ ቁጥራቸው ቀዝቃዛ ነው። ከዛ በቀር የአፍሪካ እንዲሁም ደግሞ የሀገር ውስጥ ቱሪዝሙ ኃይሉ መነቃቃት እየታየበትና ሰዎች ሀገራቸውን ለመጎብኘት ሀገራቸውን ለማወቅ አካባቢያቸውን ለማወቅ ትልቅ መነሳሳቶች የተፈጠሩበት ትልቅ ጊዜ ነው። ቱሪዝም ትኩረት አግኝቷል። እንደ ፖሊሲ ብዙ አገዛዘት ላይ ተፈጥሯል። እንደ ኦሮሚያ ባህልና ቱሪዝም ትልቅ ስራ እየሰሩ ነው። እንደ ኦሮሚያ ቱሪዝም ኮሚሽን ብዙ ማነቃቃት ስራዎችን እየሰሩ ነው። በተለይ እንደ ቢሾፍቱ ደግሞ አዲስ አበባ ባላት ጥቃት ቅርበት ላይ መገኘት፣ ሰላማዊ እንቅስቃሴ ያለባት ህብረ ብሔራዊ ከተማ እንደመሆኗ ጥሩ የሴኩሪቲ ሁኔታ፣ አየር ኃይሉ ቅርበት መገኘቱ፣ የተለያዩ 7 ሀይቆች መኖራቸው እና እነዚህ ሀይቆች ላይ ደግሞ ሞደርን የሆኑ ሪዞርቶች ከመገንባታቸው ጋር ተያይዞ ጥሩ ቱሪዝም እንቅስቃሴ በተለይ በቢሾፍቱ ላይ አለ።
በአማራ ክልል ሰሜን ጎንደር ዞን የሚገኘውና በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ከተመዘገቡት ቅርሶች አንዱ የሆነው የኢትዮጵያ ሰሜን ተራሮች ብሔራዊ ፓርክ ነው። የሰሜን ጎንደር ዞን የኮሚኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይ ከብሔራዊ ፓርኩ ጋር የተያያዘ ኑሮ የመሰረቱ በርካታ የደባርቅ አካባቢ ነዋሪዎች በአሁኑ ወቅት መቸገራቸውን ገልጸዋል። ቱሪዝም ከኢኮኖሚያዊ ፋይዳ ባሻገር በአገር ገጽታ ግንባታም ላይ በሚጫወተው ሚና የአያሌ ሰዎችን ህይወት በተጽዕኖ ውስጥ እንደሚከት ያብራራሉ።
ብዙ ነው። አሁን የቱሪዝም ተጠቃሚ ሲባል እንግዲህ በቀጥታ ዳይሬክት የሚጠቀሙት የጋይድ ቁጥር፣ የምግብ አብሳይ ቁጥር፣ የስካውት ቁጥር፣ የበቅሎ ጫኝ ምናምን የሚባሉትን ቱሪዝም በባህሪው መልቲፕሌየር ኢፌክት ነው ያለው። እንደሚታወቀው መልቲፕሌየር ኢፌክቱ ኃይለኛ ነው። ያ ማለት ምን ማለት ነው? በጣም ገንዘቡ ሰርኩሌትድ ነው የሚያደርገው። ካሮት ከሚያቀርብ፣ እንቁላል ከሚያቀርብ፣ ዶሮ ከሚያቀርብ ጀምሮ እስከ ጎመን የሚያቀርበው አርሶ አደርም ጭምር ተጠቃሚ ነው የሚሆነው ቱሪዝም በሚኖር ጊዜ። ያው መልቲፕሌየር ኢፌክት የሚባለው ይሄ ነው። ሰርኩሌት ያደርጋል የቱሪዝም ቢዝነስ እና ሁሉንም ነው የሚያነካካው፣ ሁሉንም ነው የሚጠቅመው። ያው ቱሪዝም በሚሞት ጊዜ ደግሞ ብዙ ነገሮች ይበላሻሉ። ለምሳሌ የሆቴል ቅጥረኞች ቱሪዝም በመኖሩ ነው ሆቴል የሚኖረው። ሆቴል ሲኖር የሆቴል አስተናጋጆች ይኖራሉ። የሆቴል አስተናጋጆች ደግሞ በስራቸው ቤተሰብ ይኖራል የሚቀልቡት እና ቱሪዝሙ ወደኋላ ሲጎዳ ብዙ ነገር ነው የሚጎዳው። እንደ ሀገር ያው የገጽታ ግንባታው ምኑ ምኑ እንዳለው ሆኖ ግን ኢኮኖሚካሊም ቢሆን ከፍተኛ ጉዳት ነው ያለው። እንግዲህ ምናልባት የሀገራችን አሁን ከዚህም ከዛም የሚታዩ ጸጥታም ሆነ ሌላ ችግሮች ቢረጋጉና ሰላም ቢሆን በሚቀጥለው ዓመት ምናልባት የቱሪዝም እንቅስቃሴው እንግዲህ ከመስከረም ጥቅምት አካባቢ ጀምሮ ያገግማል የሚል እምነት ነው ያለን እንግዲህ።
በኢትዮጵያ በቱሪስት አስጎብኝነት የሚሰሩ ከ2000 በላይ ድርጅቶች መኖራቸውን መንግስት ይገልጻል። 278 አባል ድርጅቶችን በስሩ ያቀፈው የኢትዮጵያ ቱር ኦፕሬተርስ ማህበር ፕሬዚደንት ወይዘሮ አንድነት በቱሪዝሙ መቀዛቀዝ ከአስጎብኚ ድርጅቶች 30 በመቶዎቹ አገልግሎታቸውን እንዳቋረጡ ለአሜሪካ ድምጽ ተናግረዋል። ሁሉም ሊባል በሚችል መልኩ የሰራተኞቻቸውን ቁጥር እንደቀነሱ የቀድሞ ፕሬዝዳንቷ ገልጸዋል። በዚህም አብዛኞቹ ተጎጂዎች ወጣቶች እንደሆኑ ጠቅሰው የደረሰውን ጉዳት እንደሚከተለው ያብራራሉ።
ኦኬ ያው መሰለ ቱሪዝም በጣም ሰፊ ሰንሰለት ያለው ዘርፍ ነው ዩኖ በጣም ለብዙ ሰዎች በቀጥታ በተዘዋዋሪ የስራ እድል ይፈጥርና የፈጠረ ዘርፍ ነው። ትራንስፖርት አቅራቢ ያሉ በዚህ ውስጥ የስፖዛ አቅራቢዎች አሉ፣ ጀልባ አለ፣ ጋይድ አለ፣ ስካውት አለ፣ ሆቴሎች አሉ፣ መዳረሻ ላይ ያሉ የአካባቢ አስጎብኚዎች አሉ። በጣም ብዙ ሰዎች በዚህ ውስጥ በቀጥታም በተዘዋዋሪም በኢኮኖሚ ይጠቀማሉ። ስለዚህ ቱሪዝም ሲቀር በተለይ ከአዲስ አበባ ውጪ መዳረሻዎች ላይ አንዳንድ ቦታዎች አሁን እንደ ላሊበላ አይነት ቦታ ብትወስድ፣ እንደ ሰሜን ተራራ ብትወስድ፣ እንደ ባሌ አይነት ቦታ ብትወስድ በጣም ብዙ ሰዎች በተለይ ወጣቶች ቱሪዝም ዘርፍ ላይ በስራ ተሰማርተው ነበረ። ሰው ቱሪዝም ሁሉም ሰው አብሮ ይቆጣል። አዲስ አበባ ላይ ብትል በዋናነት እንግዳ ከውጭ ነው ሀገር አስተዋውቆ ፓኬጆች ሸጦ ለየሁሉም ስራ የሚበትነው አስጎብኝ ድርጅቱ ነው። ይሄ ሲቆም በዚህ በተለያየ ምክንያት ቱሪዝሙ ሲቆም አዲስ አበባ ላይ ያሉት አስጎብኝ ድርጅቶች ይጎዳሉ። ሰራተኛ በጣም ብዙ ድርጅታቸውን የዘጉ አሉ፣ ሰራተኛ የበተኑ አሉ፣ ዘርፍ የቀየሩ አሉ። ጉዳቱ እጅግ በጣም ብዙ ነው፣ ሰፊ ነው።
ቱሪዝሙ ብዙዎችን ተስፋ ባስቆረጠ አዳጋች ሁኔታ ውስጥ ባለበት በአሁኑ ጊዜ መንግስት የቱሪዝም አገልግሎት ሰጪ ድርጅቶችን ይበልጥ ሊጎዳ የሚችል የግብር መመሪያና ሕጎችን ከማውጣት መታቀብ እንደሚገባው ያነጋገርናቸው የዘርፉ ባለሙያዎች ይናገራሉ። ጥያቄውን ያነሳንላቸው የቀድሞ የኢትዮጵያ ቱር ኦፕሬተርስ ማህበር ፕሬዚደንት ወይዘሮ አንድነት
ልክ ነው። ምንድነው አዲስ ግብር ሳይሆን ገና አልጸደቀም። ተጨማሪ እሴት ታክስ ጋር ለረዥም ጊዜ የቆየ ቅራኔ አለ። በዋናነት ያው እኛ ታክስ አለመክፈል ያው አንከፍልም አይደለም ጥያቄያችን። በሁለት መንገድ አንደኛ ተወዳዳሪነት ላይ እኩል ተወዳዳሪነትን የሚያስችል ሁኔታ መሬት ላይ ስለሌለ ማለት ህግ በማስከበር ረገድ መሬት ላይ ብዙ የተሰራ ነገር ስለሌለ በህጋዊ መንገድ የሚሰሩ ቱር ኦፕሬተሮችን ወይም አስጎብኚዎችን ከውድድር ውጪ ስለሚያደርግ መንግስት ሁሉንም በዚህ ውስጥ በእኛ ዘርፍ ውስጥ አገልግሎት የሚሰጡትን ሁሉ የቫት ተጠቀመ የቫት ተመዝጋቢ አድርጎ ህጋዊ ደረሰኝ እስክናገኝ ድረስ እኛ ተጨማሪ እሴት ታክስ ከሙሉ ከፓኬጅ ከምናስከፍለው ገንዘብ ምን ሂሳብ አንክፈል የሚል ጥያቄ ለረዥም ዓመት ስንከራከርበት ነበረ። አሁን ላይ ግን በዋናነት ጊዜውን ያማከለ መፍትሄ እንዲሰጠው ነው። ቱሪዝሙ ገና ሪከበር አላደረገም። ሴክተሩ ብዙ ሀገሮች አሁን ኢቭን ከኮቪድ በኋላ እንደገና ቱሪዝሙን ለመመለስ ብዙ ነገር አድርገዋል። ከታክስ ኤግዛምት አድርገዋል፣ ብዙ ነገር ቀንሰዋል። የመዳረሻ የሁሉንም አስተባብረው ሁሉንም አገልግሎት ሰጪዎች ወይም ባለድርሻ አካላት አስተባብረው ዋጋቸውን ተወዳዳሪ አድርገዋል። ስለዚህ እኛም ከኮቪድ ከጦርነቱ በኋላ ብዙ አይነት ጉዳት ደርሶብናል፣ የኢሜጅ ነው የገጽታ ጉዳት። ስለዚህ ይህን ሁሉ አልፈን ኢትዮጵያን መርጦ አንድ ቱሪስት እንዲመጣ ቢያንስ በዋጋ ተወዳዳሪ ማድረግ አለብን። ስለዚህ ኤኒታይም ሴክተሩ በማንኛውም ሰዓት ሴክተሩ ሲነሳ ከሙሉ ወይንም ተጨማሪ ታክስ መጣል ይቻላል። ለአሁን ግን ዘርፉ ስላላገገመ መንግስት በልዩ ሁኔታ የባት ቴክኒካል ወይ ትርጓሚው ብቻ ማስተርጎሙ መተግበሩን ብቻ ሳይሆን በልዩ ሁኔታ ሴክተሩ ያለበትን እውነታ በመረዳት ልዩ መፍትሄ እንዲሰጠን ጠየቅ ነው።
ስለዚህ አዲስ ይወጣ ሳይሆን ገና አዲስ ሊወጣ የቀረበ ረቂቅ ነው እና ረቂቁም የቆየ ነበር ነው የሚለው እሱ ላይ በደንብ ቢያብራሩልኝ ማለት ነው።
ስቴት ታክስ አዋጅ ሊሻሻል የመጀመሪያው ድራፍት ወጥቷል። ሶ እኛም ለረጅም ጊዜ ስንጠይቅ የነበረው ጥያቄ አዲሱ ማሻሻያው ላይ ተካቶ ይወጣል ተብሎም ያው ቃል ተገብቶልን ስለነበር እሱን እየጠበቅን ነው። ሶ ከዛ በኋላ ግን ከመንግስት ጋር ብዙ ተነጋግረናል፣ በጣም ብዙ ውይይቶች አድርገናል። ሶ የዋናው የመጨረሻው የታክስ ህግ ከመውጣቱ በፊት ይስተካከላል ብለን በተስፋ እየጠበቅን ነው። ግን በመሰረተ ሀሳቡ ላይ ተስማምተናል ቢያንስ ለጊዜው ዘርፉ እስኪያገግም ድረስ ኢትዮጵያን እንደ መዳረሻ ውድ ከሚያደርጉ ተጨማሪ ታክሶች ለማስቀረት ታክሶችን ለማስቀረት የጋራ መግባባት ላይ ደርሰናል።
ከመንግስት ጋር ማለት ነው?
ከመንግስት ከገንዘብ ውጤቱን እንግዲህ የምናየው በኋላ ነው፣ ሲወጣ ነው።
እስካሁን ታዩት ምልክት አለ ስለመውጣቱ ወይ አለመውጣቱ? ስለእናንተ ጥያቄያችሁ ስለመካተት አለመካተት ያያችሁት የተመለከታችሁት ነገር አለ?
አዎ፣ አንተ ያነበብከው እንግዲህ የመጀመሪያው ድራፍት ነው። እዛ ድራፍት ላይ ይካተታል ብለን ጠብቀን ነበረ። ዋናው አትሊስት ድራፍት ስለወጣ እንደገና ለመነጋገር እድል ሰጥቶናል። ስለዚህ ከሚመለከታቸው የመንግስት አካላት ጋር የእኛን ቅሬታችንንም ለሴክተሩ ላይ ያለበትን ሁኔታም እኛም ደግሞ እንደ ግል ዘርፍ ምን መሆን አለበት የሚለውን አስተያየት ሰጥተን እኛ በተረዳነው ልክ ተረድተውናል ብለን ነው የምናስበው። እንግዲህ እኛ የተረዳነው እኔ ባደረግነው ውይይት የችግሩ መጠንና ያለንበትን ሁኔታ ተግባብተናል ብለን ነው የምናስበው። ሰው እንዳልኩ እንግዲህ ውጤቱን የምናየው በኋላ ጥሩ ሲሻሻል ነው፣ ሲወጣ ነው ፋይናል ድራፍት ፋይናል ህጉ ሲወጣ ነው።
አቶ ይታየውም በተለይ ከኮቪድ-19 ወረርሽኝ የዝግ ወቅት አንስቶ ትልቅ ጉዳዮች የደረሰባቸው የቱሪዝም አገልግሎት ሰጪ ድርጅቶች አንዳች ማበረታቻም ሆነ የግብር እፎይታ አለማግኘታቸውን ያስረዳሉ።
ግን ያሉ እንደ ባለሙያ ተግዳሮቶች ብዙ ተግዳሮቶች ይኖራሉ። ደግሞ ሲቀንስ በተለይ በኮቪድ ሰዓት ብድሮች ያለባቸው ማራዘሚያ ቶሎ አለማግኘት፣ መነሻቸው ገና ጀማሪ የሆኑ ጋይዶች፣ አሶሲሽኖች በቃ ተስፋ በመቁረጥ ቱሪስቱም የሀገር ውስጥ ቱሪዝም በተወሰነ መልኩ መራራት፣ በአንድ መኪና ውስጥ ትንሽ ለመሆን ሰው የተሰብሰበ መጓዝ በነበረበት ሁኔታ ስለነበረ ብዙ የቱሪስት መስህቦች በዝዋይ፣ ባሌ፣ ዲንፎ በመሳሰሉ ቦታዎች ላይ ያሉ ጋይዶች አለሙያዎች ከዛገር ተስፋ በመቁረጥ በመውጣት ሀገር የመግባት ሁኔታዎች ነበሩ። ምክንያቱም በዛች አልጋይዶና ቱሪዝሙ ቱሪስቱ ሲመጣ ከሚያገኘው ጥሬት ገቢ ነው ቤተሰባቸውን ልጆቻቸውን ቤተሰቡ የሚያስተዳድሩት ነው። በዛ ወቅት ላይ ብዙ ሰፖርቲቭ አካላት ኤንጂዎች ምንም እስቲ ነበር ጥማቶች ፎርማቶችን ሞልተን ኮቪድ ላይ ያለውን ተጽዕኖ ሰጥተናል። ግን ትሪ ደርሶ ቅድም እንደነገርኩ ከባንክ ብድር ጀምሮ ተባረጠበት ሁኔታ ለመኖር ዘመ ለመኖር ቆይታ ለመኖር እርግጠኛ እንደዚህ ስረዛዎችም አለመኖር ነው። ብዙ አንጻር ቱሪዝም በተለይ ቱሪ ፕሮፕሬተሩ ላይ ቱር ጋይድ ላይ በደንብ ሰፖርቲቭ እኔ ስቲልም አላየሁም። ሰፖርት የሚያደርግ ተቋም ሰፖርት የሚያደርግም ነገር የለም። ግን እየታገልም አለም የውስጥ ለመቆየት ነገ ያለው ተስፋ ትልቅ ነው። በቤቷ ትልቅ የቱሪዝም ነገር መሆን ትችላለች። ትልቅ ሀብት አለን። ትልቅ ተሰራሽ ነው። ተፈጥሯዊ መስህቦች አሉ። ሮንበ ከተጠቀሙ አውሮፓ፣ አሜሪካ ብዙ ሀገር በተለይ ሰላም ያለው ሁኔታ ከተስተካከለ ቱሪዝም እንደ ጭስ አልባ ኢንዱስትሪነትም በቡናና ሰሊጥ ሁሉ ትልቅ የውጭ ምንዛሪ ማስገባትን እንችል የሚለን ተስፋ እናደርጋለን። በተለይ ኦሮሚያ ደግሞ ሰፊ ክልል ነው። ሰፊ ሀብት አሉ። ብዙ ብሔረሰቦችም የብሔረሰቦችና ብዙ ካልቸር ብዙ ሃይማኖቶች ያሉበት ነው። ሰላም ሁኔታ ከተስተካከለ ትልቅ ስራዎችም ኢንፍራስትራክቸሩ ከተሟላ ቱሪስት አገልግሎት ሰጪዎች ላይ ፎከስ ተደርጎ ድጋፎች፣ ሰፖርቶች፣ ትሬኒንጎች አይዞ ባይ በደንብ ካለ ጋይዱ ትሮፕሬተሩ ከስራው ከሙያው ላይ ካልጠፋ በደንብ ሀይቆቹን እንክብካቤ በቃ በተያዙ ባህን ይሰቀሏሉ። ዛፎችን በራሳቸው ለቱሪዝም ትልቅ ግብዓት ናቸው ነው። ወደፊት ያለው ተስፋ ትልቅ ነው። አሁንም ባለ ሁኔታ እየታገልን በቱሪዝም ውስጥ አለን።
የኢትዮጵያን ቱሪዝም ኢንዱስትሪ አሁን ካለበት ጉዳት እንዲያገግም ማህበራቸው ከመንግስት ጋር ተባብሮ ለመስራት እየመከረ እንደሆነ የኢትዮጵያ ቱርስ ኦፕሬተርስ ማህበር የቀድሞ ፕሬዚደንት ወይዘሮ አንድነት አመልክተዋል። ለመሆኑ ማህበሩ ዘርፉ ለገባበት ችግር የሚያቀርበው የመፍትሄ ሐሳብ ምንድን ነው?
የመጀመሪያው ነገር ኦፍኮርስ ሰላም ማስፈን ነው። በአብዛኛው ሀገሪቱ አክፈል ቱሪዝም ያለ ሰላም አይሰራም። በተሻለ መጠን የቱሪስቶችን፣ የጎብኚዎችን፣ በአጠቃላይ የህብረተሰቡን ሰላም ማስጠበቅ ነው በመጀመሪያ ደረጃ ኦፍኮርስ የምንጠይቀው። ይሄ እንዳለ ሆኖ ይሄ ደግሞ እስኪቻል ድረስ ቢያንስ የተቀናጀ የመረጃ መሰብሰብ፣ ሰላማዊ ቦታዎችን ለይቶ ሌላም ሀገሮች እንደሚያደርጉ ብዙ ሀገሮች አሉ በአስቸጋሪ ሁኔታ ውስጥ ቱሪዝም የሚሰሩ ቢያንስ ሰላማዊ የሆኑትን ቦታዎቻችንን ለይተን ሙሉ ሀገሪቷ ችግር ውስጥ ነው ሙሉ ሀገሪቷ በቃ ወደማይጎበኝ አይነት ኢሜጅ እንዳይሰጥ አትሊስት ሰላማዊ የሆኑ ቦታዎቻችንን ለይተን ፕሮሞት ብናረግ፣ የገጽታ ግንባታ ብንሰራ፣ ሁለተኛ ቅድም ያልኩ ከዋጋ መናር ጋር አሁን ረዥም ጊዜ ተዘግቶ የነበረ ሴክተር ስለነበረ አሁን ትንሽ ተስፋ ሲመጣና ብቅ ብቅ ሲል በጣም ብዙ የዋጋ መጨመሮች አሉ። እነዚህ መቆጣጠር በተደጋጋሚ የሚኖሩ መሬት ላይ ያሉት ለውጦች እየተከታተሉ ለውጭ የተለያዩ ለሴክተሩ ኢምፓክት ባላቸው ድርጅቶች ማሳወቅ፣ የጉዞ ክልከላዎችን ራሱ እየተከታተልን፣ ምክንያቱም አንዳንዱ የተጋነነ ነው፣ አንዳንዱ እውነታም የሌለው አለ፣ አንዳንዱ ደግሞ እውነት በእውነት ተመርክዞ የሚወጣ ነው የጉዞ ክልከላ አለ። እነዚህን ሁሉ በደንብ እያጣሩ ትክክል ያልሆነውን ለማስተካከል ተመሳሳይ የሆኑ መግለጫዎችን ማውጣት፣ በአጠቃላይ የክራይሲስ ማኔጅመንት የምንለው አይነት ቲም ያስፈልገናል። ተስማምተን እንደውም አሁን በቅርብ እንደ አንድ ታስክ ፎርስ አይነት ለማቋቋም ፐብሊክ ፕራይቬት ዳያሎግ ላይ ጠይቀናል። ሚኒስትሪ መስሪያ ቤቱም ተቀብሎታል። አንድ ላይ በጋራ ለመስራት እቅድ ተይዟል። ማህበራችን አዲስ ከሚመጣው ቦርድ ጋር በዋናነት በቅድሚያ የምንሰራቸው ነገሮች መካከል አንዱ ይሄ ይመስለኛል የሚሆነው።
ከጦርነቱ በኋላ ታሪካዊቷን አክሱም የሚጎበኝ አንድም ቱሪስት አለመኖሩ ተገለጸ በሚል ርዕስ በጦርነቱ እጅግ የተጎዳውንና በተመሳሳይ ችግር ውስጥ የሚገኘውን የትግራይ ክልልን የቱሪዝም ችግሮች የቃኘ አንድ ዘገባ በቅርቡ ማስደመጣችን ይታወሳል። በወቅቱ የቱሪዝም ሚኒስትር ደኤታ አቶ ስለሺ ግርማ ለአሜሪካ ድምፅ በሰጡት ማብራሪያ በኢትዮጵያ በኮቪድ-19ና በጦርነቱ ምክንያት የጎብኚዎች ቁጥር ቀንሶ መቆየቱንና በትግራይ ክልል የቱሪዝም መስህቦች ያሉበትን ሁኔታና የአገልግሎት ሰጪ ተቋማትን ዝግጁነት ለማወቅ ዳሰሳ እንደተካሄደ ተናግረዋል። የጉዞ ክልከላ ያደረጉ አገራት እገዳቸውን እንዲያነሱ ሚኒስቴር መስሪያ ቤታቸው እየተነጋገረ እንደሆነም ሚኒስትር ደኤታው አስታውቀዋል። ከኮቪድ-19 ወረርሽኝ በኋላ ግዙፍ ጦርነትና አካባቢያዊ ግጭቶች ከአንዱ የችግር ቀንበር ወደ ሌላ ቀንበር ያዛወሩት የኢትዮጵያ ቱሪዝም አሁንም ገና ብዙ ችግሮች እንደተጋረጡበት ይታያል።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እያመሰገንኩ አንጋፋው ድምፃዊ ቴዎድሮስ ታደሰ በመዋደዳችን እያለ በሚጫወተው ሙዚቃ እሰናበታለሁ። ሰላም፣ በደህና አደሩ።
በመዋደዳችን ስንቶች ደራየን።